የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ከዋሽንግተን ዲሲ አሜሪካ ድምጽ ስቱዲዮ እነሆ መደመጥ ጀመረ ጋቢና ቪኦኤ። ዛሬ ቀኑ ማክሰኞ መስከረም 6 2012 ዓ.ም ነው። አብራችሁን ካመሻችሁ ከመሰማችሁ ጥንቅሮች መካከል
በምስራቅ ሐረርጌ ዞን ጎሮጉቱ የመኪና አደጋ የበርካቶችን ህይወት ቀጥፏል፣ የአካል ጉዳትም አድርሷል።
ከሴቷ ቤት ወደ ወንዱ ቤት ሙሽሮቹን አጅቦ በመጓዝ ላይ እንዳሉ አይሱዙ በፍጥነት ይጓዝ ስለነበረ ሰርገኞቹ ላይ ወጥቶ 9 ሴትና 1 ወንድ ወዲያውኑ ሲሞቱ በ3 ሰዎች ላይ ከባድ፣ በ2 ሰዎች ላይ ቀላል ጉዳት አደጋ ደርሷል።
የምስራቅ ሐረርጌ ዞን ፖሊስ ኮሚሽን የኮሙኒኬሽን ኃላፊ ኮማንደር ስዩም ደገፋን ነው የሰማናቸው። ዝርዝሩ በመሽቱ ይደመጣል። በሌላ ዜና በቡራዩ በሚገኘው የአድማ በታኝ ፖሊስ ካምፕ ላይ ደረሰ ስለተባለው የቦምብ ጥቃት የሚናገር ዘገባም አለ። እራት ለመብላት ተሰብስበን ስንቀመጥ ነው ቦምቡ በመሐከላችን የፈነዳው። ቦምቡ ከፈነዳ በኋላም ሁላችን ተበታተን፣ እኔም ወደ ውጭ ሮጥኩኝ፣ ሌሎች ወደ ውስጥም ወደ ውጭም ሲሮጡ ነበር።
ኮንስታብል ኑረዲን ኢብራሂም ናቸው። የኦሮሚያ አድማ በታኝ ፖሊስ አባል ናቸው። የዚህ ዘገባ ዝርዝር ቆየት ብሎ ይሰማል።
እኒህና ሌሎች ዘገባዎች በተከታታይ ይደመጣሉ። አብረናችሁ የምናመሸው ሀብታሙ ስዩምና
ኤደን ገረመውነን።
መጀመሪያ ግን ኤደን አጫጭር የዓለም ዜናዎችን ታስደምጣችኋለች። አብራችሁን ቆዩ።
ዜናዎቹ ጋር ተመልሼ መጥቻለሁ። የአፍጋኒስታን ፕሬዝዳንት አሽራፍ ጋኒ ፓርዋን በተባለች ክፍለ ሀገር የምረጡኝ ዘመቻ ያካሄዱ በነበረበት ወቅት ከተከፈተ ጥቃት ለመትረፍ ችለዋል። ዛሬ በደረሰው ጥቃት 24 ሰዎች ተገድለው ከ30 በላይ ቆስለዋል። አንድ ሞተር ብስክሌት የሚነዳ አጥፍቶ ጠፊ ሰው በተሰበሰበበት ወታደራዊ ቦታ አጠገብ ፈንጁን ሲያፈነዳ ፕሬዝዳንቱ ንግግር ለማድረግ ቀርበው እንደነበረ ተዘግቧል። ህንጻ ውስጥ ከነበሩት ሰዎች ጉዳት የደረሰበት የለም። የምርጫ ዘመቻውም ከጥቃቱ በኋላ ቀጥሏል ሲሉ የአፍጋኒስታን የሀገር ውስጥ አስተዳደር ሚኒስቴር ቃል አቀባይ ናስራት ራሂዊ በትዊተር ገጻቸው ላይ ጠቁመዋል። ታሊባን ለጥቃቱ ኃላፊነት ወስዷል። ህዝቡ የምርጫ ዘመቻና ከምርጫ ጋር በተያያዙ ተግባሮች ከመገኘት እንዲቆጠብም አስጠንቅቋል። በምርጫ እንቅስቃሴዎች ላይ ጥቃት ማካሄድ እንደሚቀጥልም አስታውቋል። የአማራ ክልል ጠቅላይ ፍርድ ቤት በነ ብርጋዴር ጀነራል ተፈራ ማሞ የክስ መዝገብ ላይ በመርማሪ ቡድኑ የቀረበለትን የጊዜ ቀጠሮ ይግባኝ ላይ ውሳኔ ለመስጠት ለመስከረም 21 2012 ዓ.ም ቀጠሮ ሰጥቷል። በባህር ዳር ወረዳ ፍርድ ቤትና በባህር ዳርና አካባቢዋ ከፍተኛ ፍርድ ቤት የቀረበውና ተጨማሪ የጊዜ ቀጠሮ አስፈላጊ አይደለም ተብሎ የተዘጋውን መዝገብ ይግባኝ ያለው የመርማሪ ቡድኑ እስካሁን ድረስ የሰው የሰነድና የቴክኒክ ማስረጃዎችን የማሰባሰብ ስራ በመስራቱ ከ270 ተጠርጣሪዎች 70ና 80 ተጠርጣሪዎች እስኪቀሩ ድረስ መፈታታቸውን ገልጾ አሁንም ተጨማሪ ጊዜ እንዲሰጠው ነው የጠየቀው። ጉዳዩን ያየው ሰበር ሰሚ ችሎትም ለፍርድ ቤቶቹ አሁን መደበኛ ስራቸውን ስላልጀመሩ በመደበኛነት አቤቱታውን ለማየት ነው ለመስከረም 21 2012 ዓ.ም የጊዜ ቀጠሮን የሰጠው። ዘገባውን ያደረሰችን አስቴር ምስጋናው ከባህር ዳር ናት። የሳውዲ አረቢያ ንጉስ ሳልመን የፈሪዎች ጥቃት ያሉትን ሀገራቸውን የመከላከል ብቃት እንዳላት ተናግረዋል። ይሁንና ዓለም አቀፉ ማህበረሰብ አጥፊዎቹ በግልጽ እንዲጋፈጥ ጥሪ ማድረጋቸውም ተዘግቧል። ጥቃቱ ግማሽ የሀገሪቱን የነዳጅ ዘይት ምርት አውድሟል። የሳውዲ መንግስት በጥቃቱ የኢራን መሳሪያዎች ጥቅም ላይ ውለዋል የሚለውን ክስም ደግሟል። ይሁንና ያቀረበው ማስረጃ የለም። ዋሽንግተንም ለድሮኑ ጥቃት ተጠያቂዋ ኢራን ናት ብላ እንደምታምን የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ትላንት ተናግረው ነበር። መደምደሚያ ላይ ከመድረሱ በፊት ግን ተጨማሪ ምርመራ እንደሚያስፈልግም አመልክቷል። የሳውዲ ካቢኔ በገለጸው መሰረት ቅዳሜ ውድቅት ላይ የተፈጸመው ጥቃት የሀገሪቱ ዕለታዊ የነዳጅ ዘይት ምርት በ5.7 ሚሊዮን በርሜል እንዲቀንስ አድርጓል። ዓለም አቀፍ ደህንነትና የነዳጅ ዘይት አቅርቦትንም አደጋ ላይ ጥሏል። አድማጮች፣ ለሰዓቱ ያዝንላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ቪኦኤ ፕሮግራሞች ጋር አብራችሁን አምሹ።
ጋቢና ነው እያዳመጣችሁ የምትገኙት። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ የሚቀርበው ጋቢና የአዲሱ ትውልድ ድምፅ ነው። አብራችሁን ከአድማስ ተሻገሩ። ወደ ቀዳሚው ዘገባ እንሻገር። በምስራቅ አራርጌ ዞን ጉሩጉቱ ወረዳ በደረሰ መኪና አደጋ 10 ሰዎች ሲሞቱ 5 ሰዎች ላይ ደግሞ ቀላልና ከባድ ጉዳት መድረሱን የምስራቅ አራርጌ ዞን ፖሊስ አስታውቋል። አደጋውን ተከትሎ ለ4 ሰዓታት ምስራቅ ኢትዮጵያን ከመሃል ሀገር የሚያገናኘው አገር አቋራጭ መስመር ተዘግቶ እንደነበረ ተጓዦች ለቪኦኤ አስታውቀዋል።
ፖሊስ ከአካባቢው ነዋሪዎች ጋር በተደረገው ምክክር መንገዱ መከፈቱንና አደጋ አድራሹንም ለመያዝ ጥረት እየተደረገ መሆኑን አስታውቋል። አዲስ ቸኮል ዝርዝሯለሁ።
ከጅጅጋ ወደ አዲስ አበባ ምሽት 4 ሰዓት ላይ በመጓዝ የነበረ ቅጥቅጥ የህዝብ ማመለሻ ይሱዙ በጎረጉቱ ወረዳ መዲሳ ጃለላ ቀበሌ በአካባቢው ሰርግ ላይ የነበሩ ሰዎች ላይ የሞትና አካል ጉዳት አድርሷል። የምስራቅ አረርጌ ዞን ፖሊስ ኮሚሽን የኮሙኒኬሽን ኃላፊ ኮማንደር ስዩም ደገፋ ስለአደጋው እንዲህ ይናገራሉ።
አደጋው ሊደርስ የቻለው በአካባቢው ሰርግ ላይ የቆዩ ሰዎች ከሴቷ ቤት ወደ ወንዱ ቤት ሙሽሮችን አጅበው በመጓዝ ላይ እንዳሉ አይሱዙ በፍጥነት ይጓዝ ስለነበረ ሰርገኞቹ ላይ ወጥቶ 9 ሴትና 1 ወንድ ወዲያውኑ ሲሞቱ በ3 ሰዎች ላይ ከባድ፣ በ2 ሰዎች ላይ ቀላል ጉዳት አደጋ ደርሷል። በሙሽሮቹ ላይ ምንም አይነት ጉዳት የደረሰ ነገር የለም፣ ግን በድንጋጤ ለጊዜው ከአካባቢው ተሰውሯል። ሌላው አሽከርካሪው ከአካባቢው ተሰውሯል። እሱን ይዘን ለፍርድ ለማቅረብ እና የአደጋው መንስኤ ምን እንደሆነ በማጣራት ላይ ነው የምንገኘው። በአሁኑ ወቅት ጉዳት የደረሰባቸው ሰዎች ለሕክምና ወደ ድሬዳዋ ድል ጩራ ሆስፒታል ተልከዋል።
ሆኖም በአይሱዙ ተሳፍሮ የነበሩ ተጓዦች ላይ ምንም የደረሰ ጉዳት የለም ተብሏል። አደጋውን ተከትሎ ምስራቅ ኢትዮጵያን ማለትም ሶማሌና ሀረሪ ክልሎችን የድሬዳዋ አስተዳደርና ምስራቅ ሐረርጌ ዞንን ከመሀል ሀገር የሚያገናኘው መንገድ ለሰዓታት ተዘግቶ መቆየቱ ለስራ ጉዳይ ከድሬዳዋ ወደ አዲስ አበባ ሲጓዙ የነበሩት አቶ አብይ ሽመልስ ተናግረዋል።
እኛ የቆምንበት ሰዓት ከ6:45 ሰዓት ይሆናል። አሁን የተለቀቅነው በርካታ አሁን በመንገዴ ላይ በርካታ ተሳቢ መኪናና ነዳጅ ጫኝ ቦቴዎች እየተጓዙ ነው ያሉት። እንዲሁም የህዝብ ትራንስፖርት መኪናዎች መንገድ ላይ ከድሬዳዋ ተነስተው ወደ አዲስ አበባ የሚሄዱ መኪናዎች አሁን መንቀሳቀስ ጀምረዋል። አሁን ወደ አዲስ አበባ
ከድሬዳዋ ሌሊት የተነሱት አሁን ገና ነው ወደ አዲስ አበባ ጉዞ የጀመሩት ማለት ነው?
አዎ ገና ነው። ሌሊት 11 ሰዓት የተነሱት መኪናዎች አሁን ገና ህዝብ ጭነው እዛው ቆቦ አካባቢ ጉዞ ጀምረዋል ወደ አዲስ አበባ። የመኪናው መጨናነቅ በጣም ከፍተኛ ነው። መኪናው ግምት እንግዲህ ያለውን ትራንዚሽን የጅቡቲ የሚገቡ የሚወጡ መኪናዎች አሉ። ለግምት የሚያስቸግር የመኪና ብዛት ነው ያለው።
ከሰዓት በኋላ 10 ሰዓት አካባቢ ግን መንገዱ መከፈቱን ኮማንደር ስዩምም ያረጋግጣሉ።
መንገዱ የተዘጋ ያው እንግዲህ እንደሚታወቀው 10 ሰው በጣም ከፍተኛ ነው። በአካባቢው ነዋሪዎች ሰዎች ናቸው። በእነዚህ ላይ የደረሰው ጉዳት በጣም ዘግናኝና አሰቃቂ ነው። አስከሬኖች አስፋልት ላይ ነበሩ ጉዳት የደረሰባቸው። እነዚህን ሰዎች ተነስተው ወደ ነበሩበት ቦታ መሄድ የሹፌሩ መጥፋት ጋር ተያይዞ ትንሽ ያለመግባባት ከአካባቢው ነዋሪዎች ጋር ስለነበረ ለተወሰኑ ሰዓታት መንገድ ተዘግቶ ነበር። ከዛ በኋላ የጸጥታ አካላት፣ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ አባገዳዎች ከአካባቢው ነዋሪዎች ጋር ውይይት ከተደረጉ በኋላ መንገዱ ሊከፈት ችሏል።
የምሽት ጉዞን በተመለከተ ኮማንደር ስዩም የሚሉት አላቸው።
አሁን ትልቁ ችግር የሆነው ምንድን ነው? አንድ የሌሊት ጉዞዎች በሚሄዱበት ሰዓት ያው እንግዲህ የትራፊክ መጨናነቅ አይኖርም ከሚል አንጻር ፍጥነታቸውን መቆጣጠር አይችሉም። ሁለት ወደ አካባቢ የሚመጡት በአካባቢው ላይ ብዙ ጊዜ የነጉ ሰዎች ላይሆኑ ይችላሉ። ምስራቅ ሐረርጌ የመሬት አቀማመጡ ዳገታማ፣ ቁልቁለታማ፣ ጠመዝማዛ በመሆኑ ጥንቃቄ ማድረግ ይገባቸዋል። አሁን ምሽት ነው። ትራፊኮች ምን ይጠቁማሉ፣ ምን ያስገድዳሉ፣ ምን ይላሉ የሚለውን ነገር ለማየት ራሱ የሚያስቸግር ሰዓት ነው። በአካባቢው የአየር ሁኔታ ዝናብ አለ፣ ጉም አለ። በዚህ ሰዓት ላይ አሽከርካሪዎች በጣም ጥንቃቄ አድርገው ፍጥነታቸውን ጠብቀው ሕግ በሚፈቅደው መሰረት ማሽከርከር አለባቸው። ሌላው ሙሽራዎች ሁልጊዜ ሰርግ በሚኖርበት ጊዜ አሁን እንግዲህ እንደ አካባቢያችን ባህል ከአንዱ ቤት አንዱ ቤት ሙዚቃ በቴፕ ተከፍቶ እየተዘፈነ ነው ከመንደር ወደ መንደር የሚተላለፉት። በዚህ ሰዓት ላይ መንገዶችን የመኪና መንገድ ትልቅ የትራፊክ ፍሰት ያለበት ነው። ከሀረር ድሬዳዋ፣ ከአዲስ አበባ ሀረር፣ ድሬዳዋ፣ ጅጅጋ፣ ከእነዚህ ደግሞ ወደ አዲስ አበባ የሚሄድ መኪና በስፋት የሚንቀሳቀስበት ነው። ህብረተሰቡ ከፖሊሱ ጎን ቆሞ ይህን የትራፊክ አደጋ ለማስቀነስ አጋዥ መሆን አለበት።
በምስራቅ ኢትዮጵያ ለንግድና ለሰዎች ጉዞ በስፋት ይዘወተር የነበረው የሌሊት ጉዞ በተደጋጋሚ በሚያስከትለው አደጋ የተነሳ ብዙ ጊዜ ክልከላዎች ቢደረጉበትም ሙሉ በሙሉ ግን ማስቀረት አልተቻለም። አደጋዎችም እንዲሁ አልቀሩም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ከአሜሪካ ድምጽ ራዲዮ የሚተላለፈውን ጋቢና ቪኦኤ ነው በማዳመጥ ላይ ያላችሁት። አድማጮች አብራችሁን ስለሆናችሁ እናመሰግናለን። ባለፈው ሳምንት ሐሙስ በቡራዩ አድማ በታኝ ፖሊስ ካምፕ ላይ በተወረወረው ቦምብ 9 ሰዎች መቁሰላቸው ታወቀ። ከቆሰሉት መካከል ለአሜሪካ ድምፅ ስለ ፍንዳታው የተናገረው የፖሊስ አባል ቦምቡ በማን እንደተወረወረ አለመውቅን ገልጾ እግሩና ግንባሩ ላይ ግን ጉዳት መድረሱን አስታውቋል።
የኦሮሚያ ኮሙኒኬሽን ቢሮ በድረገጹ ጥቃቱን የፈጸሙት የኦነግ ሸኔ አባላት ናቸው ብሎ መግለጫ ቢያወጣም ከቢሮውም ሆነ ከኦሮሚያ ፖሊስ ኮሚሽን ስራ ኃላፊዎች ስለ ጉዳዩ ለማረጋገጥ ያደረግነው ጥረት አልተሳካም። ኦነግ በበኩሉ ስለ ጉዳዩ ማስተባበያ ሰጥቷል። ዝርዝሩን ፀሐይ ዳምጠው ይዘዋለች።
ኮንስታብል ኑረዲን ኢብራሂም የኦሮሚያ አድማ ብተና ፖሊስ አባል ነው። መስከረም 1/2012 የዘመን መለወጫ እያከበሩ በቡራዩ ከተማ በፖሊስ ካምፕ ላይ በተከሰተው የቦምብ ፍንዳታ ከተጎዱት ሰዎች መካከል አንዱ መሆኑን ይናገራል። በአሁኑ ወቅትም ሕክምና እየተደረገለት ይገኛል። በ2012 የዘመን መለወጫ በዓል በማስመልከት በቡራዩ ከተማ መኖሪያ ካምፓቸው ውስጥ እራት እየበላን ባለንበት 1:30 ገደማ ላይ የቦምብ ጥቃቱ እየደረሰብን ሲል ይናገራል ኮንስታብል ኑረዲን።
እራት ለመብላት ተሰብስበን ስንቀመጥ ነው ቦምቡ በመሐከላችን የፈነዳው። ቦምቡ ከፈነዳ በኋላም ሁላችን ተበታተን፣ እኔም ወደ ውጭ ሮጥኩኝ፣ ሌሎች ወደ ውስጥም ወደ ውጭም ሲሮጡ ነበር። የካምፑ ጠባቂ መሳሪያውን በመተኮስ የድረሱልን ጥሪ አሰማ። ከዚያም የአካባቢው ሰዎች ደርሰው ወደ ሆስፒታል ወሰዱን። ቦምቡ ከየት እንደተወረወረ ምንም ልናውቅ አልቻልንም። ማታ ነው፣ ጨልሟል።
ኮንስታብል ኑረዲን ጨምሮ በፍንዳታው የተጎዱ 9 ሰዎች አዲስ አበባ በሚገኘው ፖሊስ ሆስፒታል ሕክምና እየተደረገላቸው ነው። የፍንዳታውን ጉዳይ በተመለከተ የኦሮሚያ ፖሊስ ኮሚሽን እየተከታተለ መሆኑን ኑረዲን ገልጿል።
የተወረወረው ቦምብ ቀለበቱ ከተገኘ የወርዋሪውን ማንነት ይገኛል እያሉን ነው።
በኦሮሚያ አድማ ብተና ፖሊስ አባላት ላይ የደረሰው የቦምብ ፍንዳታ ጥቃት አስመልክቶ ሰሞኑን መንግስት በተለያዩ መገናኛ ብዙሃን ያወጣው መረጃ እንደተለመደው ስም የማጥፋት ዘመቻ ነው ሲል የኦሮሞ ነጻነት ግንባር ኦነግ መግለጫ አውጥቷል። ጉዳዩ ላይ ማብራሪያ እንዲሰጡን የአሜሪካ ድምጽ ራዲዮ የኦነግ ስራ አስፈጻሚ ኮሚቴ አባል የሆኑትን አቶ ሚካኤል ቦረንን ጠይቋል።
መንግስት የሚናገረው የተምታታ ነገር ነው። የኦዴፓ ድረገጽ ላይ የወጣው የሸኔ ሽፍታ ነው ጥቃቱን የፈጸመው የሚል ነው። ይሄ ምን ማለት እንደሆነ አይገባንም። ነገር ግን የኦዴፓ አመራሮች ኦነግን በስሙ አይጠሩትም፣ ሸኔ የሚል መጠሪያ ለጥፎበታል። በሌላ በኩል ደግሞ አንድ የሰላም አስከባሪ ኃይል ኃላፊ ድርጊቱን የፈጸመው አልታወቀም ይላል። ምንም የታወቀ ተጨባጭ ነገር የለውም። መግለጫው የተሰጠው የኦነግን ስም ለማጥፋት ነው። ካላግባብ ወደኛ ጣት ተቀስሯል ብለን ነው መግለጫውን ያወጣ ነው።
የኦሮሚያ ኮሚኒኬሽን ቢሮ በድረገጹ ጥቃቱን የፈጸሙት የኦነግ ሸኔ አባላት ናቸው ብሎ መግለጫ ቢያወጣም ከቢሮውም ሆነ ከኦሮሚያ ፖሊስ ኮሚሽን ስራ ኃላፊዎች ስለ ጉዳዩ ለማረጋገጥ ያደረግኩት ጥረት አልተሳካም። ይሁን እንጂ የቡራዩ ከተማ ፖሊስ ጽህፈት ቤት ኃላፊ ኢንስፔክተር ግርማ ገላን ለመንግስት ሚዲያ በሰጡት ማብራሪያ ድርጊቱን የፈጸመው አካል ተለይቷል ስሉ ተደምጧል።
እስካሁን ባረጋገጥ ነው ይህን ድርጊት የፈጸሙት የኦነግ ሸኔ አባላት ናቸው። የእኛ አባላት ቀኑ ዓመት በዓል ስለሆነ በዓሉን እያከበሩ ነበረ። ማታ ላይ ለማረፍ መኖሪያቸው ውስጥ ተሰብስበው እራት እየበሉ ነው ፍንዳታ የተከሰተው።
ለአሜሪካ ድምጽ ራዲዮ ፀሐይ ዳምጦ ነኝ ከአዲስ አበባ።
እየተከታተላችሁ ያላችሁት ከአሜሪካ ድምጽ ሬዲዮ የሚዘጋጀውን ጋቢና ቪኦኤ ነው። ቀጣዩ ዘገባችን ወዴት ነው?
ቀጣዩ ዘገባችን ወደ ባህር ዳር ይወስደናል። ማግኘት ይገባን የነበረውን ጥቅማ ጥቅም ሳናገኝ ከስራ መሰናበታችን አግባብ አይደለም ሲሉ በአማራ ክልል በተለያዩ አካባቢዎች ይሰሩ የነበሩ ምልምል የልዩ ኃይል ፖሊስ አባላት ገልጸዋል። አስቴር ምስጋናው ዝርዝር አላት።
ቅሬታ አቅራቢዎቹ እንደተናገሩት ወደ 200 የሚጠጉ ምልምል የልዩ ኃይል ፖሊስ አባላት ከስራ የታገዱት ከሰኔ 15ቱ ጥቃት ጋር በተያያዘ ነው።
ወታደር መንግስቱ እባላለሁ። የመጣሁት ከሰሜን ሸዋ ምንጃር ወረዳ ነው። ዋነኛው መንስኤው ሰኔ 15 በተደረገው ግጭት ባህር ዳር ላይ ማለት ነው፣ አሳምኖ ጽጌ ሲሞት ስልክ ደውላቸዋል ወይም ደግሞ አዝናቸዋል በሚል ምክንያትና የእሱ ደጋፊ ናችሁ የአብን አባል ናችሁ በሚል ነው የተቀነሰ ነው። ምንም አይነት ወንጀል የሰራ ነው ለህግ የሚያስጠይቀን ወይም በህግ የምንጠይቅበት ወንጀል ሰርተን አልተገኘንም።
አብን ናችሁ የአሳምኖ ደጋፊ ናችሁ የተባላችሁት በምን መልኩ ነው? ፊት ለፊት ነው የተነገራችሁ? በደብዳቤ ነው የተገለጸላችሁ?
አሳምነው እንደሞተ በ15 ቀኑ የልዩ ኃይል አመራሮች መጡና ስብሰባ ተደረገና ጄኔራል አሳምነው ጽጌ መፈንቅለ መንግስት አድርጓል ስላደረገ በእሱ የተካተታችሁ ወይም ደግሞ የእሱ ደጋፊ የሆናችሁ ካላችሁ ይህም ማጥራት ስለሆነ በሚል መጠው አናገሩና እኛ ያለነው በረሃ ነው፣ ምንጃር ወረዳ ሸንኮራ አረርቲ የምትባል ቦታ ነው ያለችው። እዛ ነው ያለነው እኛ። ጄኔራሉ በሰዓቱ መሪያችን ነበር፣ ነገር ግን የፈጸመውን ወንጀል አናውቅም። ተፈጸመ የሚባል ሰማን። የግድ አማራም እንደመሆናችን መሪያችንም እንደሆነ አዝነናል። ያው በቡድን ቁጭ ብለን ስናዝን ያዩ አባሎች እንደዚህ ሲሉ ነበር በሚል አቀረቡብን። ተገመገምነ። ያምን አባል ነህ አሉኝ። አይደለሁም። ያሳምነው ደጋፊ ነህ? አይደለሁም። ይሄ የአማራ ክልል ፖሊስ እንጂ የአንድ ግለሰብ ወታደር አይደለሁም አልኩኝ። ሻለቃውና የተወሰኑ አምሳለቃዎች ነው ብለው አረጋገጡና እኔ ከስራ እንድሰናበል ሌሎችንም በዚሁ ደጋፊ ናቸው በሚል ተበታትነናል።
ሌላው ከሰቆጣ የመጣው ምክትል ሳጅን ላቀ ደስታ እንደተናገረው በቅርብ ባሉ አመራሮች ላይ አሉታዊ አስተያየት መስጠታቸው አሁን ለተፈጠረው ሁኔታ ዳርጓቸዋል።
ሐምሌ 26 27 ጀምሮ የሂስና ግለይስ ግምገማ ነበረ። ከዛ በፊት ግን ክራይ ሰብሳቢዎችን እንዋጋ ነበረ። ልክ ጓደኛዬ ሲናገር እንደነበረው የበጀት መጭበርበር ነበረ፣ በብዙ ግለሰቦች እንግልት ነበረ። የሚሰሩ ስራዎች ጥሩ ስላልሆኑ እነዚህ ስራዎች መስተካከል አለባቸው። የአማራ ሕዝብ እንደዚህ አይነት መሪ አይደለም የሚፈልግ። በ21ኛው ክፍለ ዘመን አሰራራችን መቀየር አለብን። ስለዚህ በተማራ አንደበት ነው ሰራዊቱን ልንመራው የሚገባ የሚል አስተሳሰብ ከቲም እስከ ጋንታ ድረስ እስከ ሻለቃ በሚፈጠሩ መድረኮች እንገመግም ነበረ። ስለዚህ በዛ ላይ በምን ሰጠው ላይ መሪዎች ለእኛ ጥሩ አመለካከት አልነበራቸውም። እኛን መደገፍ እየቻሉ እኛን ግን ሲያገሉን የነበረ ይህም ስህተት ነው እያለ ነበር። ከዛ በኋላ ልክ ክልሉ ላይ በሰኔ 16 በተቀነባበረው ሴራ እየተሳተፈ የሌላ ድርጅት የፖለቲካ ፓርቲ አባል የሆነ አንዳንድ የዲስፕሊን ችግር ያለባቸው ግለሰቦች መወገድ አለባቸው ተብሎ ታሰቡ ወይል ሁላችንም ያስማማናል። ምክንያቱም ህብረተሰቡ በጸጥታ ኃይሉ ላይ አመኔት አልነበረውም። ስለዚህ በዛ መሰረት ሂሳችን ተቀብለናል፣ ቤቱ የሰጠን ተቀብለናል። ሂሳችን እኛም ይህ ችግር አለብን ብለን ችግራችን ተቀብለን በሂስ ደረጃ ወርደናል። ነገር ግን አሁን እኔ ለምሳሌ የታሰርኩት አንድ ጓደኛ ይልናን ያለው ቤቱ አሳልፎናል፣ ሂሳቸውን አውርደዋል፣ መቀጠል ያለባቸው ግለሰቦች ናቸው ተባለ። ግን ደግሞ ሌሎች ከታሰሩ ከሁለት ቀን በኋላ ታስረናል።
አባላቱ ከስራ የተሰናበቱ መሆናቸውን በሚገልጸው ደብዳቤ ላይ ብዥታ እንዳለ ነው የገለጹት። በአንዳንዶቹ ላይ ምንም ምክንያት ያልተጻፈ ሲሆን፣ በአንዳንዶቹ ላይ ደግሞ በስነ ምግባር ችግር ይላል። አንድ ፖሊስ ሲቀጠርም ሆነ ሲሰናበት በህግ ነው። ያ ህግ አሁን አልተተገበረም ባይ ናቸው።
ፖሊስ ሲቀጠርም ሲሰናበትም መስፈርት አለው፣ ህግ አለው። ህጉ አልተከበረም። ወንጀል አልፈጸምንም። ፈጽመን ከሆነ ደግሞ በህግና አግባብ አንቀጽ ተጠቅሶበት ይህን ወንጀል ፈጽመ ከዚህ ስራ ተሰናብታ ስትሰናበት ደግሞ ድጋፍ አለው። መሸኛ ሲሰጠን ትራንስፖርትና የተለያዩ ድጋፎች ተደርጎልን ወደ ህዝባችን መቀላቀል ነበረብን። ግን መንግስት ይህን አላደረግም። ሲወስደን ያደረገውን እንክብካቤ ሲመልሰን ሜዳ ላይ ነው የበተነን።
መልሱ ሲመጣ ያየሽ ወረቀት የዘይነት ወረቀት ነው የተሰጠን። ይህ ወረቀት ደግሞ ምንም ሊገልጽ
ነው የሚለው ወረቀቱ
የልዩ ኃይል የመሰናበቻ ቅጽ ነው የሚለው ወረቀቱ ማለት ነው። ስለዚህ
የተሰናበቱበት ምክንያት
ምንም የተሰናበትንበትን ምክንያት የሚገልጽ ነገር የለም። ስንሰናበት የተደረገልን ድጋፍ የለም። ስለዚህ ወዴት እንደምንሄድ ለራሱ አናውቀው።
ቅሬታ አቅራቢዎቹ ከስራ ለመሰናበታቸው ተጠያቂ ያደረጉት የቅርብ አለቆቻቸውን ነው።
እኛ ተባረን የምንለው በክልሉ መንግስት ሳይሆን ቅርብ ባሉ አመራሮች፣ ክራይ ሰብሳቢዎች።
ቅሬታውን በመያዝ ጉዳዩ ወደሚመለከታቸው የመንግስት ተቋማት በአመራም የስራ ኃላፊዎችን ማግኘት አልቻልኩም። መልስ እንዳገኘሁ የምመለስ ይሆናል። ሰኔ 15 ቀን በባህር ዳርና በአዲስ አበባ በተፈጸሙ ጥቃቶች የአማራ ክልል ርዕሰ መስተዳደርና የጦር ኃይሎች ጠቅላይ ኢታማዦር ሹምን ጨምሮ ከፍተኛ ባለስልጣናት መገደላቸው ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር እናመሰግናለን። በመቀጠል ደግሞ ወደ ሌላ ዜና እንሸጋግራለን።
የኦሮሚያ ክልል ምዕራብ ወለጋ ዞን የጉሊሶ ከተማ ከንቲባ ማንነታቸው አልታወቀም በተባሉ ታጣቂዎች ስላማታ መገደላቸውን የወረዳው አስተዳደርና ጸጥታ ጽህፈት ቤት አስታውቋል። በሌላ በኩል በቄለም ወለጋ ጊዳሚ ከትላንት በስቲያ ቅዳሜ ምሽት ላይ ሁለት ሰዎች በመንግስት ታጣቂዎች ተገድለዋል ሲሉ አንዳንድ ነዋሪዎችም ተናግረዋል።
የወረዳው አስተዳዳሪ ሰዎቹ መገደላቸው እውነት እንደሆነ ገልጸው ቀደም ሲል ግን በመንግስት ወታደሮች ላይ በታጠቀ ኃይል ቦምብ በመወርወሩ ሰዎቹን የገደለው ማን እንደሆነ አልታወቀም ብለዋል። ናኮር መልካ ዝርዝር አለው።
የጉሊሶ ከተማ ከንቲባ አቶ አበበ ተካልኝ ታወቁ ባሏቸው ታጣቂዎች መገደላቸውን ለቪኦኤ የገለጹት በኦሮሚያ ክልል ምዕራብ ወለጋ ዞን የጉሊሶ ወረዳ ጸጥታና አስተዳደር ጽህፈት ቤት ኃላፊ አቶ ተስፋ ሊኪሳ ናቸው። ግድያው ከመፈጸሙ በፊት ከንቲባው መኖሪያ ቤታቸው ውስጥ ቴሌቪዥን ያዩ እንደነበር ኃላፊው ተናግረዋል።
ትናንት ምሽት 4 ሰዓት ገደማ ለጥበቃ የተሰማሩ ፖሊሶች ደውለውልን ስንሄድ የከተማው ከንቲባ በግቢው ውስጥ ወድቆ ነበር ያገኘ ነው። ስንደርስ ሕይወቱ አልፏል። እርሱ ቁጭ ብሎ እቤት በዚያ ወቅት ቤቱ ሲንኳኳ ድክ ድክ የሚለው ሕፃን ልጅ ቤቱን ለመክፈት ወደ በራፉ ሄደ። አባትየውም ልጁን ተከትሎ ይወጣል። በወቅቱ ሰዎች እየተሳደቡ ነበር ነው የተባለው። ምን ምን እንዳሉ ግን በወቅቱ ምንም ያወቅኩት ነገር የለም። የአካባቢውን ሰዎች ስንጠይቃቸው ደግሞ በዚህ ሮጠው ሄዱ ነው ያሉን። የሰዎቹን ዱካ እንጂ ምንም ያገኘነው ነገር የለም። ስለ ሰዎቹ ማንነትም ለጊዜው ምንም የታወቀ ነገር የለም።
ግድያውን ለማጣራት የተዋቀረ ቡድን ስራ መጀመሩንም አቶ ተስፋሊክስ አገልጸዋል። በሌላ በኩል ደግሞ በአካባቢው የሚንቀሳቀስ ሸማቂ ቡድን መኖሩን ያመለከቱት የወረዳው የጸጥታ ኃላፊ ተማሪዎች ለደህንነታቸው እየፈሩ ትምህርት ቤት ሄደው መመዝገብ አለመቻላቸውንም አመልክተዋል። በዚሁ ጉሊሶ ወረዳ ጨልያይካ በተባለው ቀበሌ ባለፈው ረቡዕ ጳጉሜ 6 2011 ዓ.ም ሌሊት ሁለት ሰዎች ከቤታቸው በመንግስት አጣቂዎች በሌሊት ተጠርተው ተገለዋል ተብሎ ከአካባቢው ነዋሪዎች ለቀረበው አቤቱታም የተጠየቁት አቶ ተስፋ ተፈጸመ ስለተባለው ግድያ ሙሉ መረጃ እንደሌላቸው ተናግረዋል። ከትናንት በስቲያ ቅዳሜ ከምሽቱ 2 ሰዓት ገደማ በቄሌ ሞለጋ ጊዳሚ ተፈጸመ ያሉት ግድያ የሟች ጎረቤት ነኝ፣ ለደህንነቴ ስለምሰጋ ግን ማንነቴን አትጥቀሱ ያሉ ግለሰብ እንዲያብራራሉ።
ከምሽቱ 2 ሰዓት ገደማ ቦምብ ተወረወረ አሉ። ስለ ወርዋሪው ምንም የማውቀው ጉዳይ የለም። በዚያን ጊዜም ሰዎች ከመንገድ ላይ ሸሹ። በዚህ ወቅት ነው ነጋሽ ፉፋ የተባለውን ሰው ከቤቱ ጠርተው ውጭ ላይ የገደሉት። ያዕቆብ ቶላ የሚባል ግለሰብም በዛው አካባቢ ነበር። እሱንም እዛው ጠርተው ነው ሁለቱን ነው አንድ ላይ የገደሏቸው። የልጆች አባት ነኝ፣ እባካችሁ ከልጆቼ ነጥላችሁ አትግደሉኝ እያላቸው ነው በጠመንጃ ሰደፍ መጥተው ያደሙት። ከዛ በኋላ ትንሽ ቆይቶ ሁለቱንም ሰዎች ገደሏቸው። ይህ ከመፈጸሙ በፊት ግን በአካባቢው ቦምብ መወርወሩ ትክክል ነው። ስለ ወርዋሪው ማንነት ግን ምንም የማውቀው ነገር የለኝም።
ሌላው ስማቸው እንዳይጠቀስ ድምጻቸውም አየር ላይ እንዳይውል የገለጹ ግለሰብ በመንግስት ወታደሮችና በሸማቂዎች መካከል የሚፈጠረው ግጭት ህብረተሰቡ በሰላም ወጥቶ እንዳይገባ እንቅፋት ሆኗል ብለዋል። ገለልተኛ አካልም ጣልቃ ገብቶ እንዲያወያይ መክረዋል። ይህንን በተመለከተ ምላሽ የሰጡት የወረዳው አስተዳዳሪ አቶ ደሳለኝ ቱጁባ ግድያውን የፈጸሙት የመከላከያ ሰራዊት አባላት ናቸው የተባለውን አስተባብለዋል።
ባለፈው ቅዳሜ ከምሽቱ 2 ሰዓት እስከ 3:40 ገደማ አቶ ነጋሽ ፉፋ የተባሉ ግለሰብ ሱቅ አካባቢ የተፈጠሩ ነገር በአካባቢው ያሉት የአገር መከላከያ ሰራዊት አባላትና ልዩ ኃይል የሚባሉ ፖሊሶች አንድ ላይ ወጥተው የከተማውን ሰላም ይጠብቃሉ። በዚህ መካከል ከአቶ ነጋሽ ቤት አቅጣጫ ቦምብ ይወረወረባቸዋል። የተኩስ ልውውጥም ነበረ። አቶ ነጋሽን ጨምሮ ያዕቆብ ቶላ የሚባል ግለሰብ በዚሁ የተኩስ ልውውጥ መካከል ነው ሕይወታቸውን ያጡት። ማን እንደገደላቸው ለጊዜው አልተጣራም። የመከላከያ ሰራዊት አባላት ነው የገደሏቸው የተባለው ግን ውሸት ነው። ማን እንደገደላቸው በምርመራ የሚታወቅ ይሆናል። የመከላከያ ሰራዊቱ ግን ሰላም ይጠብቃል እንጂ ሰውን አይገድልም።
የወረዳው ፖሊስ ስለ ጉዳዩ እየመረመረ መሆኑን አቶ ደሳለኝ ገልጸው ታጥቆ በአካባቢው የሚንቀሳቀሰው የኦሮሞ ነጻነት ግንባር ሸማቂ ቡድን በህብረተሰቡ ደህንነት ላይ ስጋት እየፈጠረ ነው ብለዋል። ሸማቂዎች ናቸው ከተባሉት መሪዎች ምላሽ ለማግኘት በስልክ ያደረግኩት ጥረት አልተሳካም። ለአሜሪካ ድምፅ ናኮር መልካ ከአምቦ።
ተከታተላችሁ ያላችሁት ከአሜሪካ ድምፅ ሬዲዮ የሚተላለፍላችሁን ጋቢና ቪኦኤ ነው። ምሽቱን ከኛ ጋር ስለሆናችሁ እናመሰግናለን።
አዎ እንግዲህ አድማጮቻችን፣ ይህ የወጣቶች ፕሮግራም እንደመሆኑ መጠን የተለያዩ ወጣቶች በተለያዩ ጉዳዮች ላይ የሚሰጧቸውን አስተያየቶችም እናስተናግዳለን። ዛሬም እንግዲህ እንደተለመደው የወጣቶች ድምፅ የሚሰማበት ሰዓት አለ፣ እንሆ ይቀርባል።
ብዙዎቻችን ማህበራዊ ድረገጾችን እለት እለት በየደቂቃው ማየት ካዘወተርን አመታት ተቆጠሩ። በእነዚህ ማህበራዊ ድረገጾች ላይ የምንሰማቸው መረጃዎችም በአይነትም በብዛትም እየጨመሩ መጥተዋል። እነዚህ ማህበራዊ ድረገጾች ላይ ያሉ መረጃዎች ምን ያክል እውነት ናቸው፣ ምን ያክሎቹስ ሀሰት ናቸው የሚለውን የመረጃ ብዛትም ለመለየት ከባድ እየሆነ መጥቷል። እስቲ እናንተን ጠይቃችሁና ማህበራዊ ድረገጾች ላይ የምታያቸውን መረጃዎች እውነተኛነትና ሀሰተኛነት በምንድን ነው የምትለዩት?
የሚያሰንተው ይባላል። ፌስቡክ መጠቀም ከሆነ ጊዜ በኋላ ቁኛለ ያቆምኩበትም አንዱ ሪዝን የትኛው ልክ እንደሆነ የትኛው ልክ እንዳልሆነም አንደኛ ማወቅ አልችልም። እኔ ልጠቀማቸው የሚችላቸው ሶሻል ሚዲያዎች ቴሌግራም ምናምን፣ እሱንም አረጋግጠው የራሴን ሁለቱንም ህጎች አልወስድም። ይሄ ነገር በጣም ልክ ነው፣ ይሄ ነገር ደግሞ በጣም ልክ አይደለም አለም። እንደ መረጃ ግን ሰምቼ ላልፈው እችላለሁ። መጠንቀቅ ካለብኝ ደግሞ ልጠነቀቅም እችላለሁ። እነዛ ነገሮች ላይ በኋላ ሊጎዱ ስለሚችሉ በሚል ለምሳሌ አሁን እዚህ አካባቢ እዚህ አይነት ችግር አለ እንደዚህ አለ ቢባል እነዛ ቦታዎች ላይ ላለማድረግ ወይም ደግሞ ላለመሄድ እሞክራለሁ። ምክንያቱም እዛ ቦታ ባለመሄድ ልጠቀም እችላለሁ። ያገኘኋቸውን መረጃዎች ጠኛም ሳልሆንም እነዛን መረጃዎች አልሰጥም።
ሰላማዊ ተዘራ እባላለሁ። ብዙ ጊዜ ማህበራዊ ድረገጾች ላይ ከእውነተኛ ዜና በላይ ውሸተኛ ዜናዎች ናቸው ብዙ ጊዜ በጣም የሚሰራጩት። እና እንዲህ የሚያደበት ጊዜ አንድ ቴሌግራም ቻናል አለ፣ ብዙ ተከታዮች አሉት ከ300,000 በላይ እና ሌሎች ነገሮችን ያጋልጣል። ይህ የሀሰት መረጃዎቹ ማለት ነው። በመቀጠል ደግሞ የሚታወቁ ጋዜጠኞች አሉ ይህን ነገር ለማጋለጥ የሚሰሩ ማለት ነው። በመቀጠል ደግሞ ብዙ ጊዜ ማህበራዊ ድረገጾች አብዛኛው ደግሞ የምጠቀሙ እንትን ነው ትዊተር እና ፎሎ ማድረጋቸው የሚታወቁና በየት ነገር የሚያጋለጡ ሰዎችን ነው እነሱ የሚለየው ነው ሀሰተኛ ዜናዎችን እንትን ምለው።
ስሜ ሶፎንያስ ዳዊት ይባላል። ከቀን ወደ ቀን ፌስቡክ ወይም ቴሌግራም ላይ ስጠቀም መጀመሪያ መረጃን ለማግኘት የምሞክረው ከታወቁ መረጃ እንትኖች የኢትዮጵያ ቴሌቪዥን ወይም ደግሞ ቢቢሲ፣ አልጀዚራ ማላቃቸውን ድረገጾችን በአብዛኛው ላለመጠቀም ወይም ላለመስማት እሞክራለሁ፣ ላይክ ላለማድረግ እሞክራለሁ።
ታማኝ የሆኑ የዜና ምንጮችን በመጠቀም ወይም ደግሞ የሚታወቁ ሰዎችን በመከተል ብላችኋል። እንዲሁም ደግሞ የማህበራዊ ድረገጾችን መከተል ያቆማችሁም እንዳላችሁ ገልጻችሁልናል። ሁላችሁም ሀሳባችሁን ስላካፈላችሁን እናመሰግናለን።
ጋቢና ቪኦኤ ነው እያዳመጣችሁ የምትገኙት። ከአሜሪካ ድምጽ ራዲዮ ነው ወደ እናንተ እየቀረበ ያለው።
የሳውዲ አረቢያው ንጉስ ሳልመን ከግማሽ በላይ የሀገሪቱን የነዳጅ ዘይት ያወደመውን ጥቃት የፈሪዎች ጥቃት ብለውታል። ይሁንና ዓለም አቀፍ ማህበረሰቦች ደግሞ አጥፊዎቹን በግልጽ እንዲጋፈጡ ጥሪ አድርገዋል። ቆንጅታዬ አጠር ያለ ዘገባ አላት።
በሳውዲ አረቢያ የነዳጅ ማምረቻ ዋና ጣቢያዎች የደረሰው ተከታታይ የድሮን ጥቃት ውጥረቱን ማባባሱን እንደቀጠለ ነው። ትናንት ሰኞ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከባህሬን አልጋወራሽ ሳልማን ጋር በዋይት ሀውስ ካደረጉት ስብሰባ በኋላ በሰጡት ጋዜጣዊ ጉባኤ ቁርጥ ባለ መልኩ ኢራንን ተጠያቂ ሊያደርጉ ተቃርበው ነበር።
ያንን በእርግጠኝነት ስንደርስበት ወዲያውኑ እናሳውቃችኋለን፣ ግን እንደዚያ ነው የሚመስለው።
ከኢራን ጋር ጦርነት ውስጥ ለመግባት እንደማይፈልጉ አጥብቀው ያስገነዘቡት ሚስተር ትራምፕ፣ ሆኖም ዩናይትድ ስቴትስ በወታደራዊ ረገድ ዝግጁ ነች ብለዋል።
That was a very large attack. And it could be met with an attack many times larger.
የደረሰው በጣም ትልቅ ጥቃት ነው፣ ግን ሀገራችን ከዚያ በጣም ብዙ ጊዜ እጥፍ በሚበልጥ ጥቃት በቀላሉ ምላሽ ልትሰጥ ትችላለች። መጀመሪያ ግን በደንብ አጣርተን ማወቅ አለብን።
የሳውዲው የነዳጅ ማምረቻ ላይ ለደረሰው ጥቃት በኢራን የሚደገፉትና የየመንን ዋና ከተማ ሰንአን የሚቆጣጠሩት ሁቲዎቹ አማጽያን ቡድን ኃላፊነት ወስዷል። ዩናይትድ ስቴትስም ጥቃቱን ያደረሰችው ኢራን መሆኗን የሚያሳይ ምንም አይነት ማስረጃ አላቀረበችም። ቴህራን ደግሞ በጥቃቱ ፈጽሞ እጅ ያልገባም ስትል አስተባብላለች። የቀረበባትን ውንጀላም የለየለት ውሸት ብላ ውድቅ አድርጋለች። የኢራን ፕሬዚደንት ሐሰን ሩሃኒ
የየመን ሕዝብ ራሱን የመከላከል ሕጋዊ መብቱን ስራ ላይ እየዋለ ነው። የደረሰው ጥቃት ለቀደመ ጥቃት በአጸፋነት የተወሰደ ነው። ስለዚህ ዋናው መፍትሄ የሚሆነው ጥቃቶቹን ማቆም ነው። የየመኑ ቀውስ ፖለቲካዊም መፍትሄም ጭምር የሚሻ ነው።
በየመን የተባበሩት መንግስታት ድርጅት ልዩ ተወካይ ማርቲን ግሪፊት በበኩላቸው ለድርጅቱ የጸጥታ ምክር ቤት ባሰሙት ንግግር በሳውዲው የነዳጅ ማምረቻ ላይ የተፈጸመው ጥቃት መጠነ ሰፊ መዘዝ የሚያስከትል እንደሚሆን ነው ያስረዱት።
This extremely serious incident makes the chances of a regional conflict.
ይሄ እጅግ በጣም ከባድ የሆነ ክስተት ክልላዊ ግጭት የመቀስቀሱን እድል ያንኑ ያህል ከፍ የሚያደርግ፣ በሰላም አብሮ የመኖርን እድል ደግሞ የሚያከብድ ነው።
በሳውዲ የነዳጅ ዘይት ማምረቻ ላይ ጥቃቶቹ ቢደርሱም አሁንም ለዲፕሎማሲ እድል እንዳለ ነው ፕሬዚደንት ትራምፕ ያመለከቱት። በክልሉ ግጭቶች እየተስፋፉ ይሄዳሉ የሚለው ፍራቻ ምክንያት የነዳጅ ዋጋ እጅግ በጣም አሻቅቧል። ሳውዲ አረቢያ በጥቃቶቹ ዙሪያ ምርመራ እንዲያካሂዱ የተባበሩት መንግስታት ድርጅትንና ሌሎችም ዓለም አቀፍ ኤክስፐርቶችን እንደጋበዘች አስታውቃለች።
አድማጮቻችን አብራችሁን ስለነበራችሁ እናመሰግናለን። የዛሬው የጋቢና ቪኦኤ ጉዟችን በዚህ ተጠናቋል።
በፌስቡክ @ቪኦኤ አምሃሪክ በትዊተርም እንዲሁ #ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። ሀብታሙ ስዩምና ኤደን ገረመው አብረናችሁ ነበር። ዝግጅታችንን ስታቀናብርልን የነበረችው ዛሬ ጽዮን ግርማ።
መልካም ምሽት።
Kun Radio Sagale Amerikati.